ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን በሁለተኛው ክፍል ፕሮግራማችን ከመጽሐፍት ዓለም ዝግጅታችንን እናሰማለን። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 20 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፋኖ 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 ፋኖ
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 20 ምዕራፍ 34 የእንግሊዞች ቀይ መስቀል How do you do? እያለ ዶክተር ጆን ሚሊ የእንግሊዝ ቀይ መስቀል ማህበር መሪ በደስታ ከልቡ ተቀበለን። ይህ የእንግሊዝ ቀይ መስቀል ማህበር የንጉሠ ነገሥቱን ጦር አጅቦ በየካቲት ወር አጋማሽ ላይ ኮረም ገብቶ በሰሜኑ የጦር ግንባር ይህ ነው የሚባል ነገር ሳይሰራ ከርሞ እነሆ ዛሬ በደሴ በኩል አድርጎ ወደ አዲስ አበባ ለመመለስ በዝግጅት ላይ ነው። እንዲህ የእንግሊዝ ቀይ መስቀል ማህበር በደሴ በኩል መንገዱን አቅንቶ ወደ አዲስ አበባ ለመመለስ ጓዙን ሲቋጥር ከአሸንጌ ሐይቅ በስተሰሜን በኩል በእግር የጥቂት ሰዓታት መንገድ ርቀት ላይ አሁንም ከፍተኛ ውጊያ እየተካሄደ ነው። አዎ ይህ የእንግሊዝ ቀይ መስቀል ማህበር ብቸኛው በርካታ ዶክተሮችንና አስተማሚዎችን ያቀፈ በመድኃኒትና በሕክምና መሳሪያዎች ጥሩ ሆኖ የተደራጀ በሰሜኑ የጦር ግንባር ንጉሠ ነገሥቱን አጅቦ እጅግ በጣም ዘግይቶ የደረሰ ማህበር ነው። ለራስ ሙሉጌታ የተላኩት ሁለቱ የፖላንድ ዶክተሮች አንድ የራስ ሙሉጌታን ቆስለኛ ወታደር እንኳን ሳያክሙ ነበር በጣሊያኖች ምርኮ ስር የወደቁት። ለራስ ካሳ የተላከው የኦስትሪያው ዶክተር በኢትዮጵያ ቀይ መስቀል ማህበር ታጅቦ የረባ መድኃኒት እንኳን ሳይኖረው በሰሜኑ የጦር ግንባር ጥቂት ዘግይቶ ቢደርስም ሌት ተቀን ህይወቱን አደጋ ላይ ጥሎ የሰው ልጅ የማይችለውን መከራ ሁሉ ተሸክሞ ደከመኝ ሰለቸኝ ሳይል የራስ ካሳ ወታደሮችን ሲያክም ከርሟል። የእንግሊዞችን የተደራጀ መድኃኒትና መሳሪያ አንድ አስረኛውን ያህል ቢኖረው ኖሮ ስንት ህይወት ባተረፈ ነበር። ረጅምና ቀጭን ቁመና ዛላው ወጣቱ እንግሊዛዊ ዶክተር ሚሊ ከጥቂት ሳምንታት በኋላ በሽፍቶች በመሃል አዲስ አበባ ተገልሏል። ከልብ በመነጨ እውነተኛ አቀባበል በድንኳኑ ተቀበለን። ዶክተሩ እኛ በተንቤን ፍዳችንን ስናይ እሱ የተደራጀውን ማህበሩን ይዞ ያለምንም መከራ ያለምንም ስራ በደሴ መቀመጡ እጅጉን በጣም እንደቆጨው በፊቱ ላይ እየተነበበ እሱ ጋር በመኪና ወደ ደሴ አብረነው እንድንሄድ ጋበዘን። በዶክተር ሚሊ የሚመራው የእንግሊዞች ቀይ መስቀል ማህበር ከ30 በላይ ዶክተሮች፣ በርካታ ረዳቶችና አስተማሚዎች በተጨማሪም ብዙ የሶማሌና የህንድ ሾፌሮችና መካኒኮችን ያዘ 16 በጥሩ ሁኔታ ላይ ያሉ ስንቅ ትጥቅና መድኃኒት የተጫኑ ከባድ የጭነት ተሽከርካሪዎች ያሉት ድርጅት ነው። በእነዚህ የእንግሊዙ ቀይ መስቀል ማህበር ዶክተሮች፣ ረዳቶች፣ አስተማሚዎች፣ ሾፌሮችና መካኒኮች መካከለም የሚገርሙ ዓለምን መዞር የሚወዱ ጀብደኞችም አሉበት። እነዚህ ተጓዥ ጀብደኞች መካከል ካፕቴን ስሚዝ እንደ ቀዳሚ ምሳሌነት ሊጠቀስ ይገባዋል። ካፕቴን ስሚዝ እድሜውን በትክክል መገመት የማይቻል ቢሆንም በአርባዎቹና በአምሳዎቹ ውስጥ የሚገመት ሲሆን ማንም ሰው በመቶ ዓመት ዕድሜ ውስጥ እንኳ ሊያካብተው የማይችለውን ልምድ ያለው ሰው ነው። ካፒቴን ስሚዝ በዚህ ምድር ላይ ያልዳሰሰው ያረገጠው አገር አለ ብሎ ማመን እጅጉን ያስቸግራል። ይህ እንግሊዛዊ ተጓዥ ጀብደኛ ፈረንሳይኛ፣ ፖርቱጋልኛ፣ የስፔን ቋንቋ ጣሊያንኛ፣ ሩሲያንኛ፣ ሰርቢያንኛ፣ አረብኛ፣ አማርኛ ልክ አሁን እንደፈታበት እንግሊዝኛው አቀላጥፎ ይናገራል። አብዛኛውን ፈረንጅ የሚያስቸግሩትን የአማርኛ ድምጾች እንደ ጸ፣ ቀ፣ ፐ አይነቶቹን ሳይቸገር ልክ እንዳገሬው ሰው አስተካክሎ ይናገራል። አረብኛም ቢሆን ከእውነተኞቹ የበረሃ ልጆች ባልተለየ ሁኔታ በትክክል ይናገራል። ከነዚህ ቋንቋዎች በተጨማሪ ህንድኛና የማሌዥያ ቋንቋ ሳይቀር አቀላጥፎ ይናገራል። በጨዋታ መሃል መቼ አፍጋንኛ እንደ ተማረ በጠየቅኩት ጊዜ በቀላሉ እዚያ ነበርኩ ብሎ መለሰልኝ። ካፕቴን ስሚዝ ወደ ኢትዮጵያ የመጣው ከቦሊቪያ በቻኮ ጦርነት ማለትም በቦሊቪያና በፓራጓይ መካከል በተደረገው ጦርነት ተካፍሎ ነው። በአውሮፓውያን እንብዛም ባልተጎበኙ የደቡብ ቻይና ግዛቶች ከዛሬ 2 ዓመት በፊት እንደነበርኩ አንስቼ ባጫወትኩት ጊዜ እኔ ረገጥኳቸውን የደቡብ ቻይና ግዛቶች ተወልዶ እንዳደገበት አገር ትንንሿን ነገር ሳይቀር ገላልጾ ሲያወጋኝ አፌን ከፍቼ ቀረው። አዎ ከዚህ እንግሊዛዊ ተጓዥ ጀብደኛ ሰው ጋር ባሳለፍኳት አጭር ጊዜ ውስጥ እዚህ በፊት በተለያዩ የአረብ አገሮች ስላሳለፍኩት ሕይወት በትዝታ ተመልሰን አስታውሰናል። ልክ ትናንት እንደነበርን ሁሉ ስለ ሲንጋፖር፣ ስለ ኤደን፣ ስለ ሳይጎን፣ ስለ ባርሴሎና፣ ስለ ፖርት ሳይድ፣ ስለ ቦምቤ፣ ማድሪድ፣ ቶኪዮ፣ ካይሮ፣ ሄልሲንኪ፣ ሎንዶን፣ ፓሪስ፣ ኢስታንቡልና ስለ ሌሎች ዘርዝሬ ስለማልገፋቸው ከተማዎች አንስተን ብዙ ተጫወት። ይኸው ጀብደኛ ሰው በጨዋታው ቀጥሎ ወዳጄ ካፒቴን ፓርለሳክ፣ እነዚህ ከብቶች ጣሊያኖቹን ማለቱ ነው በመላው ዓለማችን የተከበረችውንና የተቀደሰችውን የቀይ መስቀል ማህበር ድንኳን የመስኪኖችን የኢትዮጵያውያንም ይሁን የሌሎችን አገሮች በአውሮፕላናቻቸው በሚያቃጥል ቦምብ እንደሚደበድቡ ታውቃለህ? ሲል በንዴት ጠየቀኝ። የማውቀውን በሰሜኑ የጦር ግንባር በተንቤን ጣሊያኖቹ በአውሮፕላኖቻቸው ስለደበደቧቸው አንድ የራስ ካሳ ወታደር እንኳ ስላልሰፈረባቸው መንደሮች ስነግረው በንዴት ከብቶች እያለ ጮኸ። ስለ ጣሊያኖቹ አውሮፕላኖች የቀይ መስቀልን ድንኳን በቦምብ ስለመደብደባቸው ዶክተር ሚሊና ሙሉ የድርጅቱ ሰዎች በአንድ ቃል እውነቱን አረጋግጠውልኛል። ለዚያም መሰለኝ የእንግሊዝ ቀይ መስቀል በምዕራባዊ የኮረም ገደላማ ቀበሌ የሆነ ውሽቅ ቦታ ላይ ድንኳኖቻቸውን ተክለው ከባድ ተሽከርካሪ መኪኖቻቸውን በተፈጥሮ ደን ለመሸፋፈን የሞከሩት። ከተረገሙት የጣሊያን የቆርቆሮ አሞራዎች እይታ እንኳ እነዚህን ዘመናዊ ከባድ የጭነት ተሽከርካሪዎች ቀርቶ ትንሽዬ የቤት መኪናም መደበቅ መከራ ነው። አዎ ጣሊያኖች ከሰማይ ላይ ሆነው በአሞራ አይን ሁሉንም ነገር ብጥርጥል አድርገው የማየትና የመመርመር ብቸኛ መብት ነበራቸው። እኛ በምድር ላይ ያለን እግዚአብሔር በማይተናነስ ሁኔታ እይታ ካላቸው የጣሊያን አውሮፕላን አብራሪዎች አይን መሰወር እንደ ተአምር በሚቆጠርበት ጊዜ ትላልቅ የጭነት መኪኖችን ዛፍ ዝንጣፊዎች ሸፋፍኖ ከእይታቸው ውጪ ማድረግ መኪኖቹን ዝም ብሎ ለአርባ ቀን እድላቸው እንደመተው ይቆጠራል። ለዚህ ጥሩ ምሳሌ ሊሆን የሚችለው ከስካንዲኔቪያ አገሮች ያንዱ አገር ተወላጅ በትክክል ከየትኛው አገር እንደሆነ ማወቅ አልቻልኩም አንድ ልዑል አውሮፕላን አብራሪ ያደረገውን ማንሳት ይበቃ ይሆናል። ይህ የንጉሳውያን ቤተሰብ የሆነ ልዑል ንጉሰ ነገስቱን በኮረም ለመጎብኘት ይወስንና የግል አውሮፕላኑን ከአዲስ አበባ አስነስቶ ኮረም በሰላም ይገባና አውሮፕላኗን በትልቅ የዛፍ ቅርንጫፎች ሸፋፍኖ ወደ ንጉሰ ነገስቱ ይሄዳል። ታዲያ እነዚያ ሁሌም ሰማዩን ወረውት የሚውሉት የጣሊያን አውሮፕላኖች በኮረም የንጉሰ ነገስቱን ጦር ፍለጋ ሲዞሩ ባንድ ሌሊት በቅላልና አድጋ እንዲህ በርካታ ለምለም ቅርንጫፎችን ያፈራች ውብ ዛፍ ሲያዩ በጣም በመገረማቸው በተደጋጋሚ እየዞሩ ይችን ባንድ ጨረቃ የተፈጠረች ለምለም ዛፍ ሲመረምሩ ዛፏ ዛፍ ሳትሆን አንድ ትንሽ የግል አውሮፕላን መሆኗን በመረዳታቸው በተደጋጋሚ እየዞሩ የሳት ቦምብ ጭነታቸውን እያወረዱባት የሳትራት አደረጓት። እዚህ ላይ ጣሊያኖች ዘኢትዮጵያ መልካ ምድር ከማንም በላይ ጠንቅቀው ያውቃሉ። እናም ያቺ ባንድ ጨረቃ በቅላ ያደገች ዛፍ በቀላሉ በእይታቸው ውስጥ መግባቷ እንብዛም ሊያስደንቀን አይገባም። ምስኪኑ ልዑል ከአዲስ አበባ እስከ ኮረም 2 ሰዓት ያልሞላ ጊዜ ቢፈጅበትም የመልስ ጉዞ ያደረገው ግን ከሳምንት በላይ ነበር። ለዚያውም እድለኛ ነበር። ከአንድ የንጉሠ ነገሥቱ መኳንን ከብላቴን ጌታ ሕሩይ ጋር በሰላም በደሴ በኩል አድርጎ ወደ አዲስ አበባ መመለስ ችሏል። እንግሊዞች የንጉሠ ነገሥቱን ጦር ተከትለው ከደሴ ወደ ኮረም ሲዘልቁ ሁሉም አካሄዳቸው ከጦሩ በኋላ ነበር። ነሆ በማይጨው ጦርነት ተሸነፍንና መሸሽ ግዴታ ሲሆን ይኸው የእንግሊዞቹ የቀይ መስቀል ማህበር ቀኝ ኋላ ዙር እንደተባለ የወታደር ሰልፈኛ የሽሽቱ ቀዳሚው እሱ ነበር። ምንም እንኳን ወደ ኋላ ለመመለስ ከንጉሠ ነገሥቱ ፈቃድ ያገኘው ማለዳ ላይ ቢሆንም እነዚያ አርጉም የጣሊያን አውሮፕላኖች ከመጨረሻው ሽሽቱ እንዳያስቀሩት ጉዞ የጀመረው ግን ከመሸ በኋላ ነበር። እንዳልኩት የመልሱን ጉዞ አብረናቸው በመኪና እንድናደርግ ስለፈቀዱልን በመኪና ውስጥ ተቀምጠን ሄድን ይባል ይሆን እንደሆነ እንጂ ጉዞው በጣም ቀርፋፋ ነበር። ጉልበቱ ቢኖረኝ በእግሬ ወይም በፈረስ ብሄድ ይሻለኝ ነበር። ይህም የሆነበት ምክንያት በጣም ቀላልና ግልጽ ነው። ጣሊያኖች የት እንዳሉ ስለማናውቅ መብራት ማብራት አንችልም። እናም ያው ፊት ቀድሞ የሚሄደውን መኪና ከኋላ ዱካውን እየተከተሉ ጭሱን እየጠጡ ተከታትሎ በጣም በዝግታ መጓዝ ግዴታ ነው። ይችን አሁን እንዲህ በጨለማና በጣም በዝግታ የምንጓዝባትን የጥርጊያ መንገድ የጉራጌ ልጆች ሰርተው የጨረሷት ከወር በፊት ሲሆን ርዝመቷም ማለት ከደሴ እስከ ኮረም ወደ 250 ኪሎ ሜትር ገደማ ይሆናል። በዚህ መልኩ ስናዘግ ማድረን ሊነጋጋ ግድም ካንድ አፋፍ ላይ ደረስ። ከዚህ የገደል ጫፍ በታች እታች ቆላ ውስጥ የጨካኞቹ የራያዎችና ያዘቦች መሬት ተዘርግቷል። እንግዲህ ከዚህ የገደል ጫፍ ላይ ወርደን በራያዎች መሬት ላይ ማለፍ ግድ ነው። እታች ቆላ ውስጥ ራያና ዘቦች እንደሚጠብቁን መሬታቸውን ረግጦ ማለፉ ቀላል እንደማይሆን ሁላችንም ብናውቅም አሁን ከዚህ የገደል ጫፍ ላይ ወደ ታች የምንወርድበትን መንገድ ማስዳቱ ላይ አተኮርን። መሐንዲስ መንገዱን ሲቀይስ ምናልባት ለፈረሰኞች ቢበዛ ለቤት መኪኖች አስቦ ሳይሆን አይቀርም እንጂ ይቺ መንገድ ለትላልቅ የጭነት መኪኖች የተሰራች ሆና አልታይ አለችኝ። መንገዱ በጣም ቀጭን ከመሆኗም በላይ አሁንም የሚጠማዘዝ ገደል የሚበዛባት ናት። እናም ምናልባት አንዱ ሹፌር ግማሽ ሜትር ቢሳሳት ከነጫነው ጓዝ ገደል መግባቱ የማይቀር ነው። ይህንኑ በመፍራት ይመስላል እንዲህ አይነት ጠመዝማዛና ቀጫጭን መንገዶች ሲገጥሙን ተሳፋሪዎቹ ወርደን መኪናውን ለሶማሌው ሹፌርና የአርባ ቀን እድሉ የሚሰጥበት አጋጣሚ በጣም ብዙ ነው። የመጀመሪያዋን የጭነት መኪና በዚህ አይነት ጠመዝማዛና ቀጭን መንገድ ላይ አጣን። እንዳልኩት እንዲህ አይነት ጠመዝማዛና ቀጭን አስቸጋሪ መንገዶች ሲገጥሙን ተሳፋሪዎቹ ወርደው መኪናው ከጫነው ውድ ዕቃ ጋር ለሶማሌ ወይም ለህንድ ሹፌር ይሰጣል። እዚህ ላይ ሹፌርነት ለኢትዮጵያውያን የተከበረ ሥራ አይመስልም። ታዲያ ይሄ የሶማሌ ወይም የህንድ ሹፌር ህይወቱን አደጋ ላይ ጥሎ መኪናውን በዚያ የሞት መንገድ ላይ ለማሳለፍ ይሞክራል። ይሄ አሁን ገደል የገባው መኪና ሶማሌ ሹፌር ለምናልባቱ ብሎ በከፈተው በር በጊዜ ባይዘል ኖሮ አጥንቱም አይገኝም ነበር። ብዙም ሳንሄድ ሌላ አደጋ አጋጠመን። ከፊት ለፊት ይሄድ የነበረው መኪና መንገድ ዘግቶ ቆመ። በዚህ ጊዜ ቀጭኑ ረጅሙና ቀልጣፋው ዶክተር ሜሊ من تفتر يالك كهلا إيجروت مدع موتارو تفع سيل يسوماليو شوفير ملسلت مسراتي تشالل طيقو شوفيرون علاوكم سيل شوفيرو ملسلت ترو بزيخ ودك زياتشنن عنا تفهم تاكاميك اوتشن بتشاوردونا ودكاد الورورود علنا كتشن تزازون دكترو استرالفا በርካታ ሰዎች ከመኪና ውስጥ ይተቀማል የሚሉትን ነገር አውጥተው ከጨረሱ በኋላ እነዚያ ሰዎች ከመኪናው ጀርባ ዞረው ተጋግዘው ወደ ገደል ውስጥ ወረወሩት። በዚህ መልኩ በጉዟችን ቀጥለን ከራያዎች ካዘቦች ድንበር ደረስ። የእንግሊዞቹ ቀይ መስቀል አሁንም ገና 14 መኪናዎች አሉት። አሁን ወደ ቆቦ እየተቃረብን ነው። በዚህ የራያዎች ግዛት እንኳን የውጭ ዜጎች ቀርቶ ዋነኞቹ የሸዋዎቹ ጦረኞች እንኳን ተዋግተው ነው የሚያልፉት። በእንግሊዞች ቀይ መስቀል ማህበር መሪ ዶክተር ጆን ሚሊ ጥብቅ ተዛዝ ሁላችንም መሳሪያዎቻችንን በተጠንቀቅ ይዘናል። እኔ በተቀመጥኩበት መኪና ጋቢና ውስጥ ለኔና ለሾፌሩ መሳሪያዎቻችንን ማስቀመጫ በቂ ቦታ ሲኖር በሌሎች መኪናዎች ጋቢና ውስጥ ለሶስት ለአራት የተቀመጡት ግን መሳሪያዎቻቸውን በግልቦታቸው መካከለ አቆመው መያዝ አለባቸው። እኔ በተሳፈርኩበት የጭነት መኪና ውስጥ ከንጉሰ ነገስቱ ለቀይ መስቀል ማህበር የታዘዙ በርካታ ታጣቂ አጃቢ ኢትዮጵያውያን ወታደሮች ተጨናንቀው ተቀምጠዋል። ጥቂቶቹን በተንቤን አቃቸዋለሁ። እነሱም ደግሞ እኔ የራስ ካሳፈረንጂ መሆኔን በደንብ ያውቃሉ። ዲሞኖ ከፊታችን በር ዘግቶ የሚጠብቀንን የራያና ዘቦ ጦር ተዋግቶ ለማለፍ መሞከሩ ፈጽሞ የማይታሰብ ጉዳይ ነው። እንደ ኢትዮጵያውያን ወስታዋቂዎች ግምት ከፊታችን በቀላሉ ከ10 ሺህ በላይ የሚሆኑ የራያና ዘቦ ጦረኞች ይጠብቁናል። መሳሳት ግድም ላይ መንገድ ቀዳጁ መኪና ሲቆም ሌሎችም መቆም ጀመሩ። እንደ ሁሉ ጊዜው ሁሉ መኪናው ቀላል ብልሽት ገጥሞት ከሆነ ለተወሰኑ ደቂቃዎች ቆመን መኪናው ተጠጋግኖ በጉዞአችን እንቀጥላለን። አሁን ስንቆም ምን እንደገፋፋኝ ሳላውቅ እስቲ እግሮቼ ላፍታታ ብዬ የተበላሸውን የመኪናውን በር በመከራ ታግዬ ከፈትኩት። ከመኪናው ውስጥ ወርጄ ጥቂት እርምጃዎች እንደተራመድኩ አንዲት ደረቅ ጥይት ጮኸች። በፍጥነት ወደ መኪናው በመመለስ ከጥቂት ሰከንዶች በፊት ተቀምጨበት የነበረው የመኪናው መቀመጫ በጥይት ተቦድሶ አገኘሁት። ምናልባት ከኋላ ከተቀመጡት አጃቢ ወታደሮች አንዱ ባርቆበት ሊሆን ይችላል። ሆኖ ከጥቂት ሰከንዶች በፊት በሆነ ምትሃታዊ ኃይል ተገፋፍቼ ከዚያ መኪና ውስጥ ባልወርድ ኖሮ እስከ መጨረሻው አንቀላፍቼ ነበር። ብቻ አትሞች ያላት ነፍስ አይነት ሆኖ በድል ተረፍ። የሞት ጽዋዬ ገና አልሞላችም ነበር። በዚህ መልኩ እድሌ አንድ ጨዋታ ካሳየችኝ በኋላና የጣሳ ምግብ ምሳ ከተበላ በኋላ በአጋሚው ጉዟችን ቀጠል። አሁን አንድ ወጣት እንግሊዛዊ እኔ በተሳፈርኩበት መኪና ጋቢና ውስጥ ስለገባ ሶስት ሆነናል። ይሄ ወጣት እንግሊዛዊ ከብሪስቶል አካባቢ የመጣ ነው። ብቻ ይሄ ወጣት ጨዋታ አመጣና ስለ ሆላንዶቹ ዶክተሮች ገጠመኝ ያወጋኝ ጀመር። ወደ ሰሜን ጦር ግንባር እንዲሄድ የታዘዘውና ምን ጊዜም በሰሜኑ የጦር ግንባር ያልደረሰው የሆላንዶቹ የቀይ መስቀል ማህበር እድል እጣፈንታ በጣሙን የሚገርም ነው። ምንም እንኳን የሆላንዶቹ የቀይ መስቀል ማህበር በጥሩ ሁኔታ የተደራጀ በርካታ ዘመናዊ መኪናዎች፣ የህክምና መሳሪያዎችና መድኃኒቶች ከበርካታ ዶክተሮችና አስተማሚዎች ጋር ያሉት ቢሆንም ያለምንም ስራ ካልጋ ወራሹ ጋር በደሴ ተቀምጦ ወርቅ ጊዜውን በከንቱ አሳለፈ። ለዚህ መሰለኝ በደሴ ያለምንም ስራ የተቀመጠው የሆላንዶች የቀይ መስቀል ማህበር መሪ ቢያንስ በበርካታ የጭነት ከብቶች መድኃኒቶችን አስጭኖ ከሁለት ዶክተሮች ጋር በሰሜኑ የጦር ግንባር ለሚፋለመው የራስ ካሳ ጦር የተላከው። እነዚህ ሁለት ዶክተሮችና ጭነቶቻቸው 50 የሚሆኑ ታጣቂ የደሴ ልጆች አጭባቸው ነበር። አሁን በመናልፍበት መንገድ ማለትም በዋድላና በቆቦ መካከል እነዚህን ሁለት ዶክተሮችና አጃቢዎቻቸውን የደሴ ልጆች ዘመናዊውን የጣሊያን መሳሪያ የታጠቁ አዘቦዎች ያገኙአቸውና ጦርነት ይከፍቱባቸዋል። 50ዎቹ ታጣቂ የደሴ ልጆች ከአዘቦዎቹ ጋር ጦርነት ገጥመው ወደ መረታቱ ሲቀርቡ ይሸሻሉ። በሽሽቱ አንዱ ዶክተርና ጥቂት ታጣቂ የደሴ ልጆች ነፍሳቸውን ሲያተርፉ ሌሎቹ እስከመጨረሻው ተዋክተው ወደቁ። ሁለተኛው ዶክተር በሁለት ያዘቦዎች ጥይት ተመትቶ እየተንቋቀቀ ወደ ቁጥቋጦዎች ውስጥ ገብቶ ለመሰወር ቢሞክርም የጊዜ ጉዳይ ይሁን እንጂ አዘቦዎቹ እንደሚያገኙት እርግጠኛ ነበር። በተለይ ቆስለው የወደቁትን አጃቢዎቹን የደሴ ልጆች በወደቁበት አንገታቸውን በካራ ያያረዱ ብልቶቻቸውን ሲቆርጡ ባየ ጊዜ ሞት አይቀሬ መሆኑን አውቆ ሽጉጡን ሊጠጣ ቢፈልግ ሽጉጡን ተመትቶ በወደቀበት ቦታ ላይ እንደጣለው ስለተረዳ አይቀሬውን ሞት መጠበቁን ተያያዘው። ብዙም ሳይቆይ አዘቦቹ ዶክተሩን አገኙት። ግን በዚያ ወልጋዳ ካራቸው አንገቱን አርደው አልገደሉትም፣ ብልቱንም አልነኩበትም። ብቻ ለራሱ ግር በሚያሰኝ ሁኔታ በተራ ቃሬዛ ተሸክመው ወደ ሰፈራቸው ወስደው ቁስሉን አክመው እስኪጠግብ አብልተውና ጠጥተው ከቁስሉ አገግሞ ትንሽ ጠንከር ሲል በቃሬዛ ተሸክመው የኢትዮጵያ ወታደሮች ጠዋት በትክክል ሊያገኙት በሚችሉበት ቦታ ላይ በሌሊት ወስደው በቃሬዛው ላይ አስተኝተው ጥለውት ሄዱ። ወጣቱ እንግሊዛዊ ይህን አስደናቂ ታሪክ ገና ሳይጨርስ ሶማሌው ሾፌራችን የመኪናውን ፍሬን በድንገት ረግጦ ቆመን። እስካሁን ከፊት ይሄዱ የነበሩት ሶስቱም መኪናዎች ቆመዋል። ከኋላ የሚከተሉንም በየተራ እየመጡ ተደርድረን ቆምን። በርካታ ፈረንጆች መሳሪያዎቻቸውን በተጠንቀቅ እንደያዙ ድምጻቸውን ከፍ አድርገው ይከራከራሉ። ኢትዮጵያውያን አጃቢ ወታደሮቻችንም እየተጠራሩ በቡድን በቡድን ሆነው ይመክራሉ። ምን ተፈጠረ? ሁሉም የሚያነሳው ጥያቄ ነበር። በንጉሠ ነገሥቱ በራሳቸው የእንግሊዙን ቀይ መስቀል ማህበር መንገድ እንዲመራና በታጣቂ ወታደሮቹ ካደጋ እንዲጠብቅ ጥብቅ ትዕዛዝ ተሰጥቶት የተሾመው ጺማሙ የኮረሙ ቀኛዝማች ፊት ለፊታችን ከተዘረጋው ሜዳ ማዶ ላይ ወዳለው ጫካ መሳይ ቁጥቋጦ በእጁ እያሳየ ና አዘቦ ራያን አደ። ቀኛዝማቹ እነዚህን ሁለት ቃላት ሲናገር ከሁኔታው በቃላት ልገልጸው የማልችለው ጥላቻ በገጽታው ላይ ይታይበታል። ባንድ ቃል ባንዲት የኮረሙ ቀኛዝማች ቃል ሁላችንም ከፊት ለፊታችን ታግለን የማንወጣው አደጋ እንደሚጠብቀን ተረዳን ተገነዘብን። እኔ ለሰው አገር ሰው ራያ ወይም አዘቦ የነዚህ ሁለት ጎሳዎች ልዩነትም ሆነ አንድነት ግልጽ ብሎ ባይታየኝም ሁለቱም ግን አደጋዎች ለዚያውም ከአደጋዎች ሁሉ የከፉ አደጋዎች መሆናቸውን አሳምሬ አውቃለሁ። እነዚህን ራያዎችና አዘቦች የትግራይ፣ የጎንደር፣ የዋግ፣ የጎጃም፣ የወሎና የሸዋ ሰዎች አረመኔዎች ይሏቸዋል። ምናልባትም እንዲህ ባንድነት አረመኔዎች ናቸው ብለው ሲሏቸው የራሳቸው የሆነ ምክንያት ሊኖራቸው ይችላል። በማይጨው ጦርነት በዚያች ቀውጢ ሰዓት በሰሩት ሥራ ግን እኔም አረመኔዎች ናቸው ከማለት ወደ ኋላ አልልም። ምንም እንኳ አዘቦዎች በቁጥቋጦዎች ውስጥ በደንብ ተደብቀው ቢመሽጉም ለጦረኛው ለኮረሙ ቀኛዝማች አይን ግን መሰወር አልተቻላቸውም ነበር።
ናዘቦች መጥፎ ሐሳብ ባይኖራቸው ኖሮ አይደበቁም ነበር ይያለ የኮረሙ ቀኛዝማች ወደፊት እንዳንሄድ አገደን። አዘቦቹም እንዳየናቸው ገባቸው መሰለኝ ቀስ በቀስ ደረጃ በደረጃ ከተደበቁበት ቁጥቋጦ ውስጥ እየወጡ በሜዳው ላይ ተደርድረው ወንድ ይሆንሽ ጠጋበይ በሚል አይነት በንቀት ይመለከቱን ጀመር። አብዛኞቹ ዘመናዊ የሚባለውን የጣሊያን መሳሪያ ታጥቀዋል። ረጃጅም ጦር የያዙትም እኛን ገድለው መሳሪያዎቻችንን ሊታጠቁ ሳይቆርጡ አይቀርም ብቻ ተፋጠናል። በመኪናዎች መካከል እየተዘዋወረ ለውጊያ ብቁ የሆኑ ሰዎችን ሲሰበስብ የቆየው ዶክተር ሚሊ በሉ ቦታ ቦታችሁን ያዙ ሲል ቆራጥ መመሪያ አስተላለፈ። ሁላችንም ይመቻል የምንለውን ቦታ ይዘን ተመንጃችንን አቀባብለንና ወድረን ለመከላከል በተጠንቀቅ በቆምንበት ሰዓት ካፒቴን ስሚዝ እንደ ሁል ጊዜው በግዴለሽነት ጠመንጃውን ዘቅዝቆ እንደያዘ በግራ እጁ የጨበጣትን ያለቀች የውስኪ ጠርሙስ አንጠፍጥፎ ከተጎነጨ በኋላ ባዶዋን ጠርሙስ ወረወራት። ከዚያም ከመኪናው ውስጥ አዲስ የውስኪ ጠርሙስ አውጥቶ ቡሹን በጥርሱ ከፍቶ ከወረወረ በኋላ በረጅሙ አንድ የተጎንጭቶ መንገዱን በቀጥታ ወደ አዘቦቹ አቀና። ይህ ጀብደኛ ሰው ካፒቴን ስሚዝ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ ከጨበጠው የውስኪ ጠርሙስ ደጋግሞ ከተጎነጨ በኋላ እስቲ ምን እንደሚፈልጉን ጠይቃቸው ብሎ በቀጥታ ወደ አዘቦቹ ሲሄድ ጢማሙ የኮረሙ ቀኝ አዝማች እባክህ ልጄ ይሄን ጅል ፈረንጅ ቁም በለው አለኝ። በኮረሙ ቀኝ አዝማች አነጋገር የሳኩትን ያህል ስቄ ይሄ ጅል ፈረንጅ እንዲቆም ባፋጭለትም ወደ ኋላ እንኳን ለመዘር ሳይሞክር ውስኪ የጨበጠችውን ግራ እጁን ብቻ ወደ ላይ አንስቶ አይዞን አይነት ነገር ምልክት ሰጥቶኝ በጉዞው ቀጠለ። ካፒቴን ስሚዝ ወደ አዘቦች እየቀረበ ቢሄድም አዘቦች ምንም አይነት የጠብ ምልክት አላሳዩትም። አንዲት ጥይት ሳትጮህበት ጀብደኛው ካፒቴን ወደ አዘቦቹ ሰፈር ተቃረበ። አዘቦች ይህን ጀብደኛ ሰው ሊገድሉት ቢፈልጉ ኖሮ ገና ድሮ በሩምታ ተኩስ ብትንትኑን ባወጡት ነበር። ግን ምንም ሳይተኩሱበት በሰላም ከመካከላቸው እስኪያስገቡት ድረስ አፍጠንና ትንፋሻችንን ውጠን ተከተል ነው ባይናችን። ብዙም ሳይቆይ ጀብደኛው ካፒቴን ስሚዝ እንዳካሄዱ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ እያለቀች ያለችውን የውስኪ ጠርሙስ አሁንም እየተጎነጨ በሄደበት ፍጥነት ተመልሶ መጣ። የሁላችንም ጥያቄ የነበረውን ምን አሉህ ብሎ ዶክተር ሚሊ በጉጉት ጠየቀው። አሁን ካፒቴን ስሚዝ ጠርሙሱን በንዴት ወርውሮ ሌላ አዲስ ጠርሙስ ከመኪና ውስጥ አውጥቶ ሊከፍት እንኳ ሳይሞክር ፈረንጆች ከነ መኪኖቻቸው ከነ ጓዛቸው ማለፍ ይችላሉ፣ የሸዋ ወታደሮች ግን አንዱም ማለፍ አይችልም ብለዋል አለና ያን ሙሉ የውስኪ ጠርሙስ ወርውሮ ካለቱ ጋር ሊከሰክስ ካሰበ በኋላ መልሶ በጥርሱ ቡሹን ከፍቶ ባፉ ተጎነጨ። ቀጥሎም አንድ ጊዜ በረጅም ተጎንጭቶ ጠርሙሷን ለኔ አቀበለኝ። እኔም የቻልኩትን ያህል ተጎንጭቼ ስለ አዘቦች በተለይ ራያዎች በሸዋ ሰው ላይ ስላላቸው ጥላቻ ወደ ማሰላሰሉ ገባው። የሸዋ ልጆች በአመዛኙ ኦሮሞዎችና አማራዎች ናቸው፣ ራያዎችም በዘር ኦሮሞዎች ናቸው ይባላል። ታዲያ በዘር አንድ ከሆኑ ይህን የመሰለ ጥላቻ በመካከላቸው እንደምን ሊፈጠር ቻለ? ወደ ደብረ ታቦር ከመብረሬ በፊት አንድ ስለ ኢትዮጵያ ውስጥ አዋቂ የታሪክ ተመራማሪ ፈረንጅ በዚያች የግሪኩ ቡና ቤት ውስጥ ተቀምጠን የዚያን የግሪክ የውሸት ውስኪ ስንጠጣ እንደ ቀልድ ያለኝ ነገር ትዝ አለኝ። የምኒልክ ልጆች የሸዋ ልጆችን ማለቱ መሰረኝ ወደር የማይገኝላቸው ተዋጊዎች ናቸው ግን ጥሩ አስተዳዳሪዎች አይደሉም ነበር ያለኝ ይህ ሁሉ ጥላቻና ቂም በቀል ካስተዳደር ጉድለት የመጣ ይሆን እኔ እንዲህ በሐሳብ ርቄ ሲሄድ ዶክተር ሜሊ ንጉሠ ነገሥቱ እንዲያጅቡት በኮረሙ ቀኛዝማች አዛዥነት የሰጡትን ጦር እዚህ ለአዘቦች ጠመንጃ ኢላማ መምቻ እንዲሆኑ በትኖ መሄዱ ከብዶት ለመወሰን ተቸግሮ 10 ጊዜ ጸጉሩን እንደ መንጨት እያለ ሲንቆራጠጥ እና ሲጨነቅ አይዞን ዶክተር አንተ ሰዎችን ይዘህ ሐሳባቸውን ሳይቀይሩ በፊትህ ሂድ እኔ ከነዚህ ምስኪኖች ጋር ቆያለሁ እስከ ነገ ጠንክረን ከቆየን ምናልባት ቀዳሚው የንጉሠ ነገሥቱ ጦር ይደርስልናል እያልኩ ላግባባውና አዘቦቹ በከፈቱለት በር ቢያንስ በኃላፊነት ያመጣቸውን ሰዎችን በሰላም ይዞ እንዲያልፍ አደፋፈርኩት የኔን ከኮረሙ ቀኛዝማች ወታደሮች ጋር የአርባ ቀን እድላቸውን ለመካፈል መወሰኔን የሰማው እብዱ ጀብደኛው ካፒቴን ያችኑ የውስኪ ጠርሙሱን እንደጨበጠ እኔ ተደግፌ ወደ ነበረው ቋጥኝ መጣ ካፒቴን ፓብለሳክ እባክህ ከዚህ እብደትህ ጋር አብሬ እንድሞት ፍቀድልኝ ብሎ በሳቅ ፈረሰና ቀጥሎ ታውቃለህ ካፒቴን በዚህ ምድር ላይ ከኔ በላይ እብድ ያለ አይመስለኝም ነበር በርግጥም የለም ግን አንተ ወንድሜ እየደረስክብኝ ነው እያለ ቆይቶ እኔም ከካፒቴን ፓርለሳክ ጋር እቀራለሁ አለ የዚህ እብድ ሰው ከኔ ጋር በዚህ የቆቦ ድንበር ላይ መቅረት ባይገርመኝም ለመሆኑ በምን ቋንቋ ተግባባችሁ ስል ከአዘቦች ጋር በምን እንደ ተግባባና እንደ ተደራደረ ጠየቅኩት አሁንም ያችን ውስኪውን ሁለት ጊዜ በረጅሙ ከተጎነጨና ውስኪው ያረደውን ጉሮሮውን እንደ መሞረድ እያደረገና ጠርሙሱን ለኔ እያቀበለ በአንድ ወቅት እዚህ ነበርኩ አለኝ ምንም እንኳ ይህ እብድ ካፒቴን ስሜትህ ከኔ ጋር አብሮ ለመቅረት ቢወስንም አንተ ካልሄድክና መንገዱን ካልከፈትክልን አንዳችንም አንሄድም ስላሉት አዝናለሁ ካፒቴን ፓርለሳክ ከአንተ ጋር መሞት ክብር ነበር እያለ እየቀለደብኝ እሱ ከመኪኖቹ ፊት ቀድሞ እንደ ሁል ጊዜ ሁሉ ጠመንጃውን በቀኝ እጁ ከግራ እጁ ሁል ጊዜም የማትለየውን የውስኪ ጠርሙስ አሁንም እየሳመ ቀጥ ብሎ ወደ አዘቦች ሄደ እኛም እድላችን ጨክና አልጨከነችብንም የተቆራረጡ ጦረኞች ቀስ በቀስ መተረቃቀም ሲጀምሩና ኃይላችን እየተበራታ ሲመጣ አዘቦች የዘጉትን በር ከፍተው ተበታተኑ እኛ የአዘቦችን መሬት ስንሻገር የነ ዶክተር ሚሊ መኪኖች ገና ድሮ ደሴ ገብተው ነበር የአዲስ አበባ ወሬኞች ስለ ካፒቴን ስሚዝ ብዙ ሲያወሩ ሰንብተዋል እርግጠኛ ነኝ ይህ ጀብደኛ ሰው በሁለቱ የተንቤን ጦርነቶች የመሳተፍ እድል ቢኖረው ኖሮ ታሪክ ሊጽፈው የሚገባ ጀብድ በሰራ ነበር ግን እኛ በተንቤን የጦር አውድማዎች ስንዋጋ እሱ በደሴ ድንኳኑ ከብቸኛዋ ጓደኛው ከውስኪው ጋር ዓለሙን ይቀጭ ነበር የአዲስ አበባ ወሬኞች ስለዚህ እንግሊዛዊ ካፒቴን ሳይሆን ስለ ልጁም ጦር በሰፊው ብዙ እያጋነኑ ያወሩ ነበር እነዚህ የአዲስ አበባ ወሬኞች አብቹ በኮረም ከንጉሠ ነገሥቱ ጋር እንደተገናኘና በሰሜኑ የጦር ግንባር ስላሳየው ወደር የማይገኝለት ጀግንነት የደጃዝማችነት ማዕረግ ሰጡት ሾሙት ሸለሙት እንደ ልጃቸው አቅፈው ሳሙት እያሉ ዓይን ያወጣ የውሸት ወሬ ሲያወሩ ተሰምተዋል እርግጥ ንጉሠ ነገሥቱ ለአብቹ ያላቸውን አድናቆት በእኛ በሰው አገር ሰዎች ፊት እንኳ ሳይደብቁ ተናግረዋል ከዚያም አልፈው ይቺ አንድ ፍሬ ደጃዝማች ከኛም በላይ ጀብዱ እየሰራች እንደሆነ እንሰማለን ብለው በነፊት ተናግረዋል። ግን ንጉሠ ነገሥቱ እንኳን አቅፈው እንደወለዱት ልጃቸው ሊስሙት ቀርቶ ትክክለኛ ስሙ እንኳን ማን እንደሆነ ግምቱም የላቸው። ለነገሩ ምናልባት ደጃዝማች አበራ ካሳ ያውቅ እንደሆነ እንጂ ሌላ የሚያውቅ ማንም ትልቅ ሹም የለም። የሆነ ሆኖ ትልቁ ቁም ነገር ሁላችንም በዚህ መልኩ የራያና ያዘቦችን መሬት ተሻግረን በሰላም አዲስ አበባ ገብተናል። ምዕራፍ 35 ተስፋ ቢስ ቀኖች የግዳጅ ፍጻሜ። በማይጨው ስለደረሰብን ሽንፈት አዲስ አበባ ውስጥ መጀመሪያ የተረዳው ሰው የአዲስ አበባው ቴሌግራፊስት ነበር። የአዲስ አበባው ቴሌግራፊስት በተለመደው ሰዓት ከኛ ጋር ለመገናኘት ቢሞክርም የኛ ሬዲዮ ደንቁራ ነበር። እናም ያቆፍጣና ወጣት ቴሌግራፊስት በማይጨው የደረሰብንን ሽንፈት ለመረዳት ጊዜ አልፈጀበትም። የራስ ካሳ ጦር በተንቢን ሲሸነፍ የራስ ካሳም ሬዲዮ ደንቁራ ስለነበር ያ ልጅ በማይጨው መሸነፋችንን ተረድቶት ነበር። ከዚህ በተጨማሪ ከማይጨው ጦርነት ሽንፈት በኋላ ጃንሆይ አንድ የመጨረሻ ቴሌግራም ለእቴጌ መነን አስተላልፈው ነበር። በቴሌግራፋቸው የኛ ጀግኖቹና ታማኞቹ ወታደሮች በማይጨው የጦር አድማ ወድቀዋል። ጀግኖቹን የመቅበሪያም ጊዜ አልነበረንም። የተረፉትም በአብዛኛው ቆስለዋል። በዚህ የጃንሆይ ቴሌግራፍ እቴጌ መነን የኢትዮጵያ ሰራዊት በማይጨው መሸነፉንና መረታቱን አውቀው ለወቅቱ የአዲስ አበባው መሪ ለሽማግሌው የጃንሆይ የውጭ ጉዳይ ሚኒስትር ለብላቴን ጌታ ህሩይ ሳያስታወቁ አልቀሩም መሰል። ብላቴን ጌታ ህሩይ አዲስ አበባ አደጋ ላይ እየወደቀች እንደሆነች ተረድተው በጦር ግንባር ካልተሰለፉት ሚኒስትሮቻቸው ጋር ሌሊቱን ሲመክሩ አድረው የኢትዮጵያ ዋና ከተማ አዲስ አበባ ወደ ነቀምት እንዲዛወር አደረጉ። አሁን የኢትዮጵያ ዋና ከተማ ነቀምት ናት። ብላቴን ጌታ ህሩይን የኢትዮጵያን ዋና ከተማ ወደ ነቀምቴ እንዲያዛውሩ ያስገደዳቸው ምክንያት በማይጨው በኢትዮጵያ ሰራዊት ላይ ስለደረሰው ሽንፈት ያገኙት የተቆራረጠ ወሬ ብቻ ሳይሆን ሰሞኑን በአዲስ አበባ አናት ላይ የሚያንዣብቡት የጣሊያን የስለላ አውሮፕላኖች ጭምር ነገሩን ክፉ መሆኑን አሳምኗቸው ነው። የኢትዮጵያ ዋና ከተማ ውሎ ሳያድር ወደ ነቀምቴ እንዲዛወር ወስነው በጦር ሜዳ ካልዋሉ ሚኒስትሮቻቸው ጋር ለነቀምቴ ጉዞ ዝግጅት ጀመሩ። እንዲህ አዲስ አበባ አናት ላይ ቁጥራቸው በርከት ያሉ የስለላ አውሮፕላኖች ብቅ ባሉ ቁጥር የአዲስ አበባ ነዋሪዎች መላቀጡ በጠፋ ሁኔታ ተደናግጠው በየባህር ዛፉ ውስጥ ገብተው ሲደበቁ ሲሸሸጉ፣ የውጭ ዜጎች በየኤምባሲ ውስጥ ቀድመው በተገነቡ ከአውሮፕላን ቦምብ ፍንዳታ መከላከያ ጉድጓዶች ውስጥ ይገቡ ነበር። የአዲስ አበባ ነዋሪዎች ስለ ጦርነቱ አስከፊነት ቅንጣት ያህል ግንዛቤ ያላቸው አይመስልም። ግንዛቤው ቢኖራቸው ኖሮ ለእነዚያ የተረገሙ አውሮፕላኖች ጀግናውን የኢትዮጵያ ወታደር በመሸገበት ዋሻ ገደል ንደው ከነ ሕይወቱ ከቀበሩ እርጉሞች በባህር ዛፍ ጫካ ውስጥ ገብቶ መሸሸጉ ምንም ፋይዳ የሌለው ነገር መሆኑን በተረዱት በተገነዘቡት ነበር። የውጭ ዜጎች ኤምባሲዎች በግቢዎቻቸው ውስጥ ባስቆፈሯቸው ከአየር ድብደባ መከላከያ ጉድጓዶች ለመግባት ሲራወጡ ስለ ጦርነቱ አስከፊነት ቢያንስ በመጠኑም ቢሆን የተረዱ ይመስላሉ። ይህ ጭንቀትና ፍርሃት ግን ዋጋ ቢስ ነበር። እንዲህ በርከት ብለው በአዲስ አበባ አናት ላይ የሚያንዣብቡት አውሮፕላኖች በአዲስ አበባ ከተማ ላይ በቦምብ ምትክ ወረቀቶች ብቻ ነበር የሚበትኑት። እንዲህ ቀኑን ሙሉ የጣሊያን አውሮፕላኖች አዲስ አበባን እየዞሩ የጣሊያን ባንዲራዎችንና በአማርኛ የተጻፉ በራሪ ወረቀቶችን ሲበትኑ በየባህር ዛፉ ጫካ ውስጥ ገብቶ በፍርሃት ሲንቀጠቀጥ የዋለው ሰው ወደ የጎጆው መመለስ ጀመረ። ማርሻል ባዶሊዮ በበራሪ ወረቀቶቹ ለአዲስ አበባ ሕዝብ እንዲህ ሲል የሰላም ጥሪውን አስተላልፏል። የኢትዮጵያ ወታደሮች ባሸንጊ ሐይቅ ዙሪያ በተለይም በማይጨው እንዳይሆን ሆነው ስለተሸነፉ አዲስ አበባን ያለምንም ደም መፋሰስ እንዲያስረክቡና ይህንንም የሰላም ጥሪ ተቀብለው በትላልቅ ሕንፃዎች አናት ላይ ባለ ሶስቱን ቀለም የጣሊያን ባንዲራ እንዲሰቅሉ ያዛል። መጋቢት 7 ቀን 1928 ዓ.ም ተመረጠ። በአዲስ አበባ ነዋሪዎች በሰፊው ይወሩ ከነበሩት ትኩስ ወሬዎች መካከል ጣሊያኖች 3 ቀን ባልሞላ ጊዜ ውስጥ አዲስ አበባ ይገባሉ የሚለው ይገኝበት ነበር። ምንም እንኳ ይህ ወሬ የጣሊያን ሰላዮችና አዋሻኪዎች እጅ እንዳለበት ቢታወቅም የጣሊያን ጦር ከአዲስ አበባ ርቆ ያለና ሌት ተቀን መንገድ እየሰራ ስለሆነ በሶስት ቀን ውስጥ እንኳ ባይሆን በቅርቡ አዲስ አበባ መድረሳቸው ጥርጥር የለውም። ይችን የሶስት ቀኗን ወሬ አብዛኞቹ የአዲስ አበባ ሰዎችም አላመኑትም ነበር። በተለይም የአምባላጌን ተራራማ መንገድ አስቸጋሪነት አሳምረው የሚያውቁ ሰዎች ሽንጣቸውን ገትረው ሊሆን አይችልም ሲሉ ተከራከሩ። እነዚህ ሰዎች ያላወቁትና ያልተገለጠላቸው ነገር ቢኖር ጣሊያኖቹ አስቸጋሪውን የአምባላጌ ተራራ በድማሚት እያፈረሱና እየናዱ የጥርጊያ መንገድ እየሰሩ በፍጥነት መጓዝ መጀመራቸውን ነበር። በኋላ ላይ አልጋ ወራሹ ከጥቂት ወታደሮች ጋር ከደሴ ተመልሰው አዲስ አበባ ሲገቡ ሁሉም ሊሆን ይችላል ሲሉ አመኑ። በእነዚህ በማይታመኑ ቀኖች ማናቸውም የአዲስ አበባ ሰው የኢትዮጵያ ንጉሥ የት እንዳሉ እንኳ አያውቅም ነበር እና ሁሉም በተለይም ወሬኞች ስለ ጃንሆይ የአርባ ቀን ዕድል እየፈጠሩ ሲያወሩና ሲተነብዩ የአዲስ አበባ ሕዝብ መላው ጠፍቶት ሲጨነቅና ሲጠበብ ቀድመው ከጦር ሜዳ የተመለሱ ወታደሮች የተለያዩ የስማ በለው አይነት ወሬዎች ይዘው አዲስ አበባ ገቡ። ከነዚህ ከጦር ሜዳ ከተመለሱ ወታደሮች መካከል አንዳንዶቹ ጃንሆይ ጦራቸውን እየመሩ ያሸንገን ሐይቅ ሲሻገሩ በራያ ሽፍቶች ጥቃት ደርሶባቸው ጦራቸው ከፍተኛ ጉዳት ደርሶበት እሳቸውም ባሸንጌ ሐይቅ ወድቀዋል ሲሉ፣ ሌሎች ደግሞ ጃንሆይ በራያ ሽፍቶች ጥይት ተመተው ሲወድቁ ባይኔ በብረቱ አይቻለሁ እያሉ ምስክርነታቸውን በመስጠታቸው አዲስ አበባ አሁን ሌላ አደጋ ላይ ለመውደቅ ተቃረበች። በሰሜኑ የጦር ግንባር የጠላትን ጦር ገጥመው ሲዋጉ ሲመክቱና ሲከላከሉ ቆይተው በማይጨው ጦርነት ድል ተመተው ለህይወትና ተርበው ወደ ትውልድ አገራቸውና መንደራቸው የሚመለሱት እነዚህ ጀግኖች አዲስ አበባ ሲገቡ አዲስ አበባዎች በወጉ እንደ ጀግና ከመቀበል ይልቅ እንደ ቀማኛና ሌባ ይቆጥሯቸው ጀመር። በዚህም ምክንያት እነዚህ ረሃብ ያንገላታቸውና የሽሽት ሩጫ ክፉኛ የጎዳቸው አንበሶች ቁጦችና ብስጮች መሆን ጀምረዋል። ይህም አዲስ አበባን ለሌላ አደጋ እየጋበዛት እየገፋፋት ነው። አዲስ አበባ በዚህ መልኩ አደጋ እርግዛ ቀኗን ስትጠብቅ በርካታ ጓዝ የተጫኑ አህዮችና ጋሰሶች ወደ ነቀምቴ መንገድ ጀመሩ። ይህ ማለት ደግሞ የኢትዮጵያ ዋና ከተማ በትክክል ወደ ነቀምት እየተሸጋገረ ነው ማለት ነው። በርካታ አውሮፓውያን ገና ጦርነቱ ሊጀመር ግድም በጊዜ ወደ አገራቸው ሂደዋል። ወደ አገራቸው ያልሄዱት ጅቡቲ ተቀምጠው የሚሆነውን እየጠበቁ ናቸው። ሚያዚያ 10 እና ሚያዚያ 11 ቀን ጣሊያኖች በሶስት ቀን አዲስ አበባን እንደሚይዙ እርግጠኛ ነው እየተባለ በሰፊው ስለተወራ በአዲስ አበባ ያሉ በርካታ የውጭ አገር ዜጎች ጓዛቸውን እንኳን በቀጡ ሳይቋጥሩ ወተታቸውን ጥለው በባቡር እንደ ከብት እየታጎሩ ወደ ጅቡቲ ፈረጠጡ። እንዲህ እግሬናው ጪን ከሚፈረጠጡት አመዛኞቹ ለጃንሆይ ወታደር ያሰለጥኑ የነበሩ መኮንኖች ነበሩ። እነዚህ መኮንኖች በንጉሠ ነገሥቱ ቤተ መንግሥት ከፍተኛ ገንዘብ እየተከፈላቸው የንጉሠ ነገሥቱን ጦር ሲያሰለጣጥኑ ለረጅም ዓመታት በኢትዮጵያ በተድላ ቢኖሩም ጦርነቱ ሲጀመር ግን እግራቸውን ከአዲስ አበባ አላነሱም ነበር። እንግዲህ የቁርጡ ቀን ሲቃረብ ግን እግሬን አውጪኝ ወደ ጅቡቲ ፈረጠጡ። የንጉሠ ነገሥቱን ጦር ሲያሰለጥኑ እስከ መጨረሻው ቀን ድረስ ከሥራ ገበታቸው ላይ ሳይነሱ የመጣው ይምጣ ብለው በአዲስ አበባ የቀሩ ቢኖሩ የስዊድን ተወላጅ መኮንኖች ብቻ ነበሩ። የመጣው ይመጣል ያበጠው ይፈነዳል እንጂ ከኢትዮጵያ አንወጣም ያሉ የውጭ ዜጎች የተለያዩ አገሮች ኤምባሲዎች ያቀረቡላቸውን ጊዜያዊ መጠለያ ተቀብለው ካራዳ ወጥተው በየኤምባሲው ጓሮ የድንኳን ከተማ ከተመው ተቀመጡ። አዎ ኤምባሲዎች በአብዛኛው በተላልቅ የድንጋይ ግንቦች ከመገንባታቸው በላይ በበርካታ ታጣቂዎች ሌት ተቀን ይጠበቁ ነበር። በፈረንሳይ ኤምባሲ ከፈረንሳውያን በተጨማሪ ቼኮስሎቫኮች፣ ፖላንዶች፣ ሩሲያውያን፣ ግሪኮችና የሌሎችም አገር ዜጎች ስደት ገብተው ያንን በአበባ ያጌጠና የተሽቆጠቆጠ ግቢ ወደ ትልቅ የድንኳን ከተማነት ለወጡት። ይህ በፈረንሳይ ኤምባሲ ግዛት የተከተመ የስደት የድንኳን ከተማ ምናልባት ጣሊያኖች አዲስ አበባ ቢገቡና ጥቃት ለመሰንዘር ቢሞክሩ ይህን መሰሉን ጥቃት ለመከላከል ከተሰለፉት አልሞ ተኳሽ የሴኔጋል ወታደሮች በተጨማሪ በድንኳን ከተማ በስደት የሚኖሩት ወንድ ሴት ሳይባል ከኤምባሲው መሳሪያ ታድሏቸው ሁሉም በተጠንቀቅ ቆመዋል። ይህ በኤምባሲው ግቢ ውስጥ ያለ ትንሽ ጦር በመጠኑም ቢሆን ዓለም አቀፋዊነት ያለው ጦር ይመስል ነበር። የጣሊያን ጦር እንደተወራለት በሶስት ቀን አዲስ አበባ ባይገባም አዲስ አበባ አፋፍ ላይ ግን ደርሶ ነበር። አዲስ አበባን ቀድሞ ሂዶ እንዲይዝ የታዘዘው የጣሊያን ጦር ከደሴ የተነሳው ሚያዝያ 16 ቀን ነበር። አራት ቀን ቀደም ብሎ ሚያዝያ 10 ቀን ማርሻል ባዶሊዮ ዋና የጦር መምሪያውን ከመቀሌ ነቅሎ ደሴ ከተከለና ከሰፈረ ከአራት ቀን በኋላ ክፍለ ጦሩን አዲስ አበባን እንዲይዝ አዞ ላከው። እንዲህ የጣሊያኑ ጦር ያለ ብዙ ከልካይና አጋጭ አዲስ አበባን ለመያዝ እየገሰገሰ ሲቃረብ ቢያንስ አዲስ አበባን ከጠላት ጦር ለመከላከልና የጣሊያኑን ጦር መንገድ ላይ አግዶ ከማይጨው ተበትኖ ወደ አዲስ አበባ የሚመጣውን ጦር እድል ለመስጠት የመጨረሻ ሙከራ ለማድረግ የተወሰኑ ጀግኖች ወደ 5000 ገደማ የሚሆኑ ወታደሮችን ያቀፈ አነስተኛ ጦር በአጭር ጊዜ ውስጥ ተዘጋጅቶ ለመከላከል ከአዲስ አበባ ተነስቶ ወጣ። ይህ ወደ 5000 ገደማ የሚሆን ጦር የተሰባሰበው ከሁለታ ወታደራዊ ትምህርት ቤት ተማሪዎች፣ ከንጉሠ ነገሥቱ የቤተ መንግሥት ታጣቂ አሽከሮች፣ ከጦር ግንባር ከተመለሱ በአዲስ አበባ ዙሪያ ካሉና እንዲሁም አዲስ አበባ ውስጥ ከሚንገላወዱ ወዶ ገባዎች ሲሆን የዚህ ጦር መስራችና መሪ በሆነው ስዊድናዊ መኮንን ጦሩ እየተመራ ወደ ጣርማበር ገሰገሰ። ይቺ ወሳኝ የሆነች ቦታ ግን ገና ድሮ በጣሊያኖች እጅ ወድቃ ነበር። ከጣርማበር በኋላ የጣሊያን ጦር ወደ አዲስ አበባ ያደረገው ጉዞ ግን በሁለመናው ወታደራዊ ሰልፍ ይመስል ነበር። የመጀመሪያው ሜካናይዝድ ጦር 1725 ተሽከርካሪዎችን ይዞ በጣርማበር በኩል አድርጎ በደብረ ብርሃን አልፎ ወደ አዲስ አበባ ያለ ችግር ገሰገሰ። ሶስተኛው ክፍለ ጦር ደግሞ በአስቸጋሪው መንገድ በፍቼ በኩል ወደ አዲስ አበባ ሄደ። በዚህ መልኩ ወደ አዲስ አበባ የሚጎርፈው የጠላት ጦር ሊያቆመው የሞከረ ምንም ኃይል አልነበረም። የአዲስ አበባ መንገድ ክፍት ነው። ከዛሬ ነገ ጣሊያኖች አዲስ አበባ ገቡ እየተባለ ሲሰጋ ሚያዚያ 22 ቀን ጃንዋሪ በጣት ከሚቆጠሩ ታማኝ ወታደሮቻቸው ጋር አዲስ አበባ ቤተ መንግስት ገቡ። ጃንዋሪ ያሸንገን ሃይክስ ሲሻገሩ እንደዚያ በጣሊያን አውሮፕላኖች ቦምቦችና በራያና አዘቦች እየታለሙ በሚተኮሱ ጥይቶች የኢትዮጵያ ሰራዊት ሲረግፍ ከሁሉም በላይ ጣሊያኖች የጭስ መርዝ መትረፋቸው ራሱን የቻለ ታላቅ ተአምር ነው። እትለኛም ናቸው። ጣሊያኖች በጥሩ መረጃ ተከታትለው በቦምብና በጭስ መርዝ ሆን ብለው ያጋዩት ጃንዋሪን አጅቦ ይሄድ የነበረውን ሰራዊት ነበር። ጃንዋሪ እንዲህ መላው በጠፋ ቀውጢ በሆነ ሰዓት ያሸንገን ሃይቅ የመሻገሩን ሐሳብ ቀይረው ተገንጥሎ ብቻውን በራያዎችና አዘቦች በጣሊያኖች ተከቦ ፍዳውን የሚያዩን የአራተኛውን ረድፍ ጦር ለመርዳት ዞረው ቆርበቱ ላይ ለመቅጠም የወሰኑትን ውሳኔ በትላልቆቹ ሹሞቻቸው ወታተተው እያዘኑ አሸንጌን ተሻገሩ። በቆርበቱ የጦር አውድማ በሺዎች የሚቆጠሩ ምርጥ የኢትዮጵያ ልጆች የጠላትን አንገት እያነቁ ጥለው ወደቁ። በእነዚህ ሹማምንቶቻቸው ወታ ጃንሆይ ሚያዚያ 27 ቀን እንደገና ጦራቸውን አሰባስበው ብዙም ጣሊያኖች በማይዳፈሩት መንገድ በላሊበላ በኩል አድርገው ወደ ደሴ ጉዞ ጀመሩ። ከሰባት ቀን አድካሚ የእግር ጉዞ በኋላ ላሊበላ ገቡ። ከዛሬ 700 ዓመት በፊት ሆዷን ቆፍራ ካንድ ወጥ ድንጋይ ልጇን ፈልፍላ ውብ ቤተክርስቲያኖችን ሰርታ በሆዷ አቅፋ በምትኖረው ላሊበላ ለሁለት ቀናት ያህል አረፉ። ያ በኋላ በሚቀጥሉት 7 ቀናት ተጉዘው ወደ መቅደላ አፋፍ ሲቀርቡ መቅደላ በጣሊያኖች እጅ መውደቋን ሰሙ። እንዲህ ሽፍታ በሽፍታ በሆነው አገር ውስጥ እጅጉን የደከመውንና ቁጥሩም አሽቆልቁሎ የወረደው ሰራዊታቸውን እየመሩ ወደ ወረይሉ ሂደው ቢያንስ በስልክ ከአዲስ አበባ ጋር ለመገናኘትና ዓለም ምን እያለ እንደሆነ ለመስማት ከፍተኛ ተጋድሎ በማድረግ ወረይሉ አፋፍ ላይ ደረሱ። ጠማማ ድል ወረይሉም በጣሊያኖች ወድቋል። አሁን ሌላ ምንም አማራጭ አልነበራቸውም። ያላቸው ብቸኛ አማራጭ ጣሊያኖች ለጊዜው የማይደፍሩት አስቸጋሪው የፍቼ መንገድ ብቻ ነበር። ይህ ለዝንጀሮ እንኳ የሚታክት መንገድ እንደማንም ተራ ወታደር ተጉዘው ሚያዚያ 21 ቀን ፍቼ ገቡ። በዚያው ቀን ከአዲስ አበባ በርካታ ተሽከርካሪዎች መጥተው ወደ አዲስ አበባ ወሰዷቸው። የኛም ግዳጅ በፍቼ ተጠናቀቀ።
ለላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ ያላ ፎሬሲ